ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ውቅያኖስ ተሻግረው ከኢትዮጵያና ኢትዮጵያውያን ጋር ተዋውቀው መልካም ባልንጀራ ሆነው ከኖሩ የኪነ ጥበብ ዘርፎች መካከል አንዱ ቲያትር ነው። ዘመናዊ ቲያትርና ኢትዮጵያ ከተዋወቁ ዘንድሮ 100ኛ ዓመታቸውን ደፈኑ። ይህም በማስመልከት በሀገር ቤት የቲያትሩን ዘርፍ ጉዞ የሚያወሱ የገጠሙ ተግዳሮቶቹንና መፍትሄውን የሚጠቁሙ መርሃ ግብሮች በመከናወን ላይ ይገኛሉ። በርካታ ከያንያን በስደት በሚኖሩባት ዩናይትድ ስቴትስም ይህ መርሃ ግብር ቀጥሎ ከሰሞኑ በዋሽንግተን ዲሲና አቅራቢያው በሚገኘው ሞንትጎመሪ ኮሌጅ የቲያትር አዳራሽ ውስጥ ልዩ ዝግጅት ተስተናግደዋል። ዛሬ በመርሃ ግብሩ ላይ ካገኘናቸው ከያንያን ጋር ያደረግነውን ቆይታ ከመድረኩ ድግስም የተወሰነውን እናሰማችኋለን። አስቀድመን ከአዘጋጅ ኮሚቴው አባል አንዱ ከሆነው በጋዜጠኝነቱና በቴሌቪዥን ትርኢት መሪነቱ በጉልህ የምናውቀው አበበ ፈለቀ ጋር ያደረግነውን ቆይታ እናሰማችኋለን። አበበ አስቀድሞ መርሃ ግብሩ ስለሰነቀው ዓላማ ይህንም ብሎናል።
እንግዲህ ዛሬው ዝግጅት አዲስ አበባ የተጀመረው ስለ ቲያትር በሚል በሀገራችን ውስጥ ያለው የቲያትር እንቅስቃሴ እየገጠመ ያለውን የመዳከም ሁኔታ መልሶ እንዲያንሰራራና የቲያትርን እድገት ወደፊት የሚያንሰራራበት ሁኔታ ለመፍጠር የተጀመረ እንትን ነበር፣ እንቅስቃሴ ነበረ። የዛ ቀጣይ ክፍል እዚህ በአሜሪካ የሚገኙ ደግሞ በጣም በርካታ የኪነ ጥበብ ባለሙያዎች አሉ። ያንን ስሜት ወደ አሜሪካ አምጥተን እዚህ ሀገር ያለውን ስሜት የበለጠ የማንቀሳቀስ እና እዚህ አካባቢ ያለው አርቲስቶች ደግሞ በጋራ ተቀናጅተን ወደፊት ልንሰራ የምንችልበትን መንገድ ለማመቻቸት የተዋቀረ ኮሚቴ ነበረ። በዛ ኮሚቴ ውስጥ ከአስተባባሪዎች ውስጥ አንዱ ነኝ እና የዛሬው ዝግጅታችን የኢትዮጵያ ዘመናዊ ቲያትርን 100ኛ ዓመት በሰሜን አሜሪካ፣ ካናዳና አሜሪካ ያሉ አርቲስቶች በጋራ ሆነው የሚያከብሩበት ወደኋላ ተመልሰን እንደምታየው በተለያዩ ኤግዚቢሽኖችና በጥናታዊ ጽሁፎች እስካሁን የቲያትር ታሪክ የምንዘክርበት፣ ዛሬ ላይ ቆመን ደግሞ ዛሬ ላይ ያለን ተግዳሮትና ችግሮች ምንድን ናቸው ብለን የምንወያይበት፣ ከዛም አልፈን ነገስ ከዚህ በኋላ ይሄ ቲያትር መንቀሳቀስ ተመልሶ ተስተካክሎ ነገሮች ተስተካክለው ወደፊት የሚጓዙበትን ሁኔታ ለማመቻቸት ምን ማድረግ አለብን ብለን የምንወያይበት ቀን ነው እና እንግዲህ ዛሬ እንዳየው በጠዋቱ ፕሮግራማችን ሞሮፍ የውይይትና የፓነል ዲስከሽን አይነት ነገሮች ነው የነበሩት። ከሰዓት በኋላ ደግሞ ከህዝቡ ጋር በተለያዩ ዘመናት የተሰሩ ቲያትሮችን አቅርበን ከህዝቡ ጋር የምናሳልፍበትና የምናከብርበት ሁኔታ ይኖራል።
እንግዲህ ኢትዮጵያ ውስጥ የተጀመረ የቲያትርን ከኢትዮጵያውያንና ኢትዮጵያ ጋር የተዋወቀበትን 100ኛ ዓመት የማክበር ስነስርዓት እየተካሄደ ይገኛል። በዚህ ሂደት ውስጥ ምናልባት የቲያትርን ሚና ልናነሳ ብንችል ለኢትዮጵያና ኢትዮጵያውያን በምን በምን መልኩ መልካም የሚባል ሚና ተጫውተዋል ወይም ጥቅም ሰጥቷል ማለት ይቻላል?
በጣም ጥሩ። ቲያትር የማንነት መለኪያን መገለጫ ነው። ቲያትር የምናየውን እውነት መልሶ የሚያንጸባርቅ ሁኔታ ነው ያለው እና ከጣሊያን ወረራ ከሀገር ፍቅር ቲያትር እንቅስቃሴ ጀምሮ በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳዮች ላይ ቲያትር ወሳኝ ሚና ተጫውቷል። የሀገራችንን መሰረታዊና አንጋፋ የሚባሉ የታሪክ ክስተቶች አስቀርቷል። ሶሻል ክሪቲሲዝም ውስጥ አሁን የተለያዩ ፖለቲካል አክቲቪዝም እንቅስቃሴዎች ውስጥ ቲያትር የበኩሉን ሚና አስተዋጽኦ አበርክቷል። ሀገራችን በተለያዩ ሀገር በቀልና የውጭ ጦርነቶች የምትሳተፍበት ጊዜ ህብረተሰቡን የማንቃት ግንዛቤውን የማስጨበጥ፣ በተለያዩ ማህበራዊ ስንክሳሮች ውስጥ በምታልፍበት ጊዜ ህብረተሰቡን በኤችአይቪ በለው ስለ ሳኒቴሽንና ስለ ሄልዝ በለው ስለ ተለያዩ ጉዳዮች የምታስተምርበት ነገር አለ። ስለዚህ ቲያትር ህይወት እያንዳንዱን ዘመን በ1960ዎቹ፣ 1970ዎቹ፣ 1980ዎቹ አሁንም ድረስ ያለንበትን ዘመን እያንጸባረቀ በሁለንተናዊ መንገድ አስተዋጽኦ ሲያበረክት የነበረ እንቅስቃሴ ነው። አንፎርቹኔትሊ አሁን ዲስ ዘ ላስት አስር ዓመት ምናልባት የኪነ ጥበቡ ትሬንድ ተቀየረ። ፊልሞች እየተበራከቱ መጡ። ቲያትር እንደ ቲያትር ሙያ የሚከበርበት ጊዜ ጠፍቶ ሞሮፍ ነገሮች ኮሜርሻላይዝ ወደ መሆን ገንዘብ ወደ ገንዘብ የመሄድ ጉዳይ መጣ። እንደገና ደግሞ የኮቪድ በተለይ ኮቪድ መጥቶ ነገሮችን ማቀዛቀዝ ወይም የመሰባሰብ የሚባሉትን ነገሮች ማጥፋቱ ከባድ ነበር። ከዛ በተጨማሪ ደግሞ ቲያትርን ያገናዘበ ወጥ የሆነ ፖሊሲ ያለመኖሩ የራሱን ጫና ፈጥሯል። ስለዚህ በሀገራችን ታሪክ ውስጥ ቲያትር ጉልህ ሚና አለው፣ ግን በአሁኑ ሰዓት ለቲያትር እየተሰጠ ያለው ትኩረት በቂ አይደለም። ስለዚህ ዋናው ዓላማችን ያንን ስሜት እና ያንን ትኩረት መልሶ ማስነሳት።
አበበ እንግዲህ እንደምታውቀው እዚህ አሜሪካን ሀገር ዩናይትድ ስቴትስ ውስጥ በርካታ በኪነ ጥበቡ ዓለም ውስጥ ያለፉ በተለይ ደግሞ ከቲያትር ዘርፍ የመጡ ባልደረቦች ይኖራሉ። እዚህ የሚኖሩት የኪነ ጥበብ ባልደረቦች ምን አይነት በጎ የሚባል አስተዋጽኦ ሊሰጡ ይችላሉ፣ ሊያበረክቱ ይችላሉ?
በጣም ጥሩ ጥያቄ ነው። እንግዲህ በአካል ነው ልዩነታችን፣ መራቃችን ነው እንጂ እኛም የኢትዮጵያ የቲያትር ታሪክ አንድ አካል ነን። እዚህ የምታያቸው የተለያዩ ተዋንያን በኢትዮጵያ ቲያትር ታሪክ ውስጥ በአንድ ወይ በሌላ መንገድ በማስተማር፣ በመተወን፣ በመጽሐፍ፣ በማዘጋጀት አስተዋጽኦ ሲያበረክቱ የነበሩ ሰዎች ናቸው። በእኔ እምነት የዚህ ሀገሩ የቲያትር እንቅስቃሴ መቀጠሉ የኢትዮጵያ ቲያትር እንቅስቃሴ መቀጠል አድርጌ ነው የማስበው። ልዩነቱ ምንድን ነው? ኢትዮጵያና እዚህ ያለው ሲቹዌሽን የተለያየ ነው። ሁሉም ሰው የተለያየ ስራ አለው። በተለያየ ሙያው መስክ ውስጥ ነው ያለው። ቲያትርን በሙሉ ሰዓትነት ምናልባት ለመጫወት ጊዜ ላይኖረው ይችላል። ከዛ አንጻር የኢትዮጵያን ቲያትር መልሶ እዚህ እየተጫወተ እርስ በርስ የሚገናኝበትን መድረክ መፍጠርና ወደፊት ማራመዱ የኢትዮጵያ ቲያትር ኮንቲኒቲ እንዲኖረው፣ እንዲያድግ፣ ትኩረት እንዲሰጠው ያደርጋል። አንድ ሁለተኛ፣ በተለያዩ መድረኮች ደግሞ እዚህ ሀገር ማሳየት መቻላችን በራሱ ደግሞ የኢትዮጵያን ባህል ኪነጥበብ ያለበትን ደረጃ ለሌላው ማህበረሰብ የማሳየት ለዓለም የማስተዋወቅ እድል እናገኛለን። የተለያዩ የኢትዮጵያ ቲያትሮች በእንግሊዝኛ ተተርጉሞ ለዚህ ሀገር ላለው ኦዲየንስ የሚቀርቡበት አጋጣሚዎች ሊፈጠሩ ይችላሉ። ሶ እኔ ለይቻ ላያቸው አንድ ላይ አብሮ የሚጓዙ በጋራ የተሰናሰሉና የተደጋገፉ ነገሮች ናቸው ይ ነው።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ በሞንትጎመሪ ኮሌጅ ስለነበረው በኢትዮጵያ የዘመናዊ ቲያትርን የመቶ ዓመታት ጉዞ የሚዘክር መሰናዶ እያሰማናችሁ ነው። በዚህ ዝግጅት ላይ ካገኘኋቸው መካከል የብዙ ተዋናያን መምህር እውቁ ቲያትር አዘጋጅና ተዋናይ ተስፋዬ ሲማ አንዱ ነው። ስለ ቲያትርና ኢትዮጵያ ታሪካዊ ትውውቅ ቀድሞ ያስረዳናል።
እንግዲህ የኢትዮጵያ ቲያትር መቶ ዓመት ሞላው ስንል የአውሮፓው ቲያትር በበጅሮን ተክለማርያም ወደ ኢትዮጵያ ከገባ በኋላ ከ1913 ዓ ም በኋላ ነው እና ከዚያ በፊት ግን ኢትዮጵያ ቲያትር አልነበረም ወይ ለሚለው ጥናት አልተደረገም እንጂ አሉ፣ የቲያትር አላባውያን በርካታ አሉ። ነገር ግን ዘመናዊ ኢትዮጵያ የተጀመረው የኢትዮጵያ ቲያትር የጀመረው በዚህ ዓመት ስለሆነ መቶ ዓመት ስለሞላው ነው የምናከብረው። የምናከብረው ደግሞ እንዲያው ክብረ በዓሉን ለማወደስ ሳይሆን ዛሬ ኢትዮጵያ ያለው የቲያትር ጥበብ ልክ እንደ ሀገሪቱ መዳከም አብሮ ተዳክሞ ስለሆነ ይህን እንዲያንሰራራ የበለጠ እንዲያድግ ለማድረግ ጭምርም ነው። በዚህም የተነሳ እዚህ ያለነው የቲያትር ባለሙያዎች አንድም ተጠያቂዎች ነው። ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት። ባለሙያውም ላይ ችግሮች አሉ። በሲስተሙ በአጠቃላይ በስርዓቱ ላይም ችግር ስላለ እነዚህ ነገሮች በሙሉ የሚቀረፉበትን መንገድ በመፈለግ ነው። በተለይ የእኛ ድርሻ ትልቁ እስካሁን ድረስ የዚህ ሙያ ባለቤቶች የሆኑ ሰዎች በመንግስት ደረጃ ባለሙያ መሆናቸው አዝ ፕሮፌሽናል ታይተው በጥሩ በሲፒኤ የተመዘገበ ፋይል ያላቸው ስላልሆኑ በፖሊሲ ደረጃ ይህ ነገር እንዲቀረጽ ለማድረግ አንድ ሁለትም፣ በፊት በርካታ ቲያትር ቤቶች ነበሩ። ከአምስት ከስድስት ያላነሱ ቲያትር ቤቶች ነበሩ። አሁን አብዛኛዎቹ ተዘግቶ ካለብሔራዊ ቲያትር በስተቀር ሌሎቹ በእድሳት የተነሳ ለረጅም ዘመናት አስቆጥረዋል። እነዚያ መልሰው ቶሎ እንዲከፈቱ የማድረግ መንግስትም ከፍተኛ እገዛ እንዲያደርግና ምክንያቱም ይህን ስናደርግ በርካታ ህዝቦች ያውና በርካታ ህዝብ የኢትዮጵያ ህዝብ በሚመለከትበት ወቅት ይህ እጅግ የባህሪ ለውጥ ያመጣል። ለዚህ ነው በስነ ምግባር፣ በስርዓት፣ በዲስፕሊን የታነጸ ህብረተሰብ ስላላሳደግን ዛሬ ተነስቶ በአንድ ጠብ ላይ ዱላ የሚያነሳብን ድንጋይ የሚደረደርብን ስርዓት ስለጎደለው። ስለዚህ ኢትዮጵያዊ ባህልን፣ ኢትዮጵያዊ ስርዓትን፣ ኢትዮጵያዊ ታሪክን ለማስተማር የግድ ጥበብ አስፈላጊ ነው። ይህ ደግሞ እንዲሆን እኛ በውጭ የምንኖር አንድም ከተለያዩ ዩኒቨርሲቲዎች ጋር በመተባበር ባለሙያ ወደዛ እንዲሄድና የሙያ ስልጠና እንዲደረግ አሊያም ደግሞ የፋይናንሻል የገንዘብም እርዳታ እንዲደረግ እኛም እዚህ ተደራጅተን እዛ ሄደን ደግሞ የሙያ ስልጠና የምንሰጥበትን መንገድ ከቲያትር ቤቶች ጋር በመሆን እኛም ራሳችን ገንዘብ በማዋጣት የተላዩ ሜካፖችን የሳውንድ ሲስተም ለቲያትር ቤት የሚጓደሉት ነገሮች መላክ እንድንችልና መውሰድ እንድንችል በሙያችን የሚያስፈልገውን ነገር እንድናደርግ ነው። ምክንያቱም ከዚህ ሙያ በተጨማሪ ሌላ ሙያ ያለን ሰዎች ለምሳሌ እኔ በሙያ ሌላ ፋርማሲስት ነኝ። ስለዚህ በምሰራበት ሆስፒታል ለሀገሬ በሚል በርካታ ወደ 250 አልጋዎች ልከናል። ስለዚህ በሙያዬስ ምንድነው ለቲያትር ቤት መደረግ ያለበት? በዚህ በተለከፍኩበት በምወደው በማፈቅረው በርካታ ልጆችን ባፈራውበት ሙያ ምን ማድረግ አለብኝ የሚለው ጥያቄ ሁሉ ያስጨንቀኛልና እንደ ሌሎች ባለሙያዎች ጋር በማስተባበር አንድ ነው በመተባበር የተለያዩ ለቲያትር ቤት የሚያስፈልጉ ግብአቶችን መላክም ጭምር እንድናደርግ ነው። ዋናው እኛ እንደራጀን እንጠናከራለን። ከዚህ በኋላ መነሻችን ይሆንና የኢትዮጵያን ቲያትር ማሳደግ ላይ ያተኩራል።
አንተ እንግዲህ እዚህ ሀገር ውስጥ መኖር ከጀመርክ ታት አልፈዋል። በኢትዮጵያ ውስጥ በቲያትር ባለሙያነት ቆይተሃል። እዚህ አሜሪካን ሀገር ደግሞ ቲያትር የሚሰራበትን ደረጃና ብቃት እንዲሁም ደግሞ አሰራሮችን ያየህ ይመስለኛል። እንደ አንድ ቲያትር ሰው እንዲሁም እንደ አንድ ኢትዮጵያዊ መንፈሳዊ ቅናት ያሳደሩብህ የአሜሪካኖች አሰራር አለ ወይ? እንደው ብሎልን እኛም ኢትዮጵያውያን በራሳችን መድረክና በራሳችን አገር ላይ ብንተገብረው የምትለው የዘርፉ አንጡራ የሚባለው ነገር ምንድን ነበረ? በቆይታ
እንግዲህ ባለኝ ልምድ ኢትዮጵያም በቲያትር ግራጁዌት ያደረኩት የተመረቁት ከአዲስ አበባ ዩኒቨርሲቲ። ከዛ በኋላም አሁን ከኔ ጋር አብሮ እዚህ የምታያቸው በርካታ ወጣቶችን አስተምሬያለሁ። እዚህም ሀገር ከመጣሁ 20 ዓመት በላይ ወደ 24 ዓመት በላይ ሆኖኛል። በእነዚህ ጊዜያቶች ደግሞ እዚህ ቲያትር የመስራት እዚህ ቲያትር ቤት የመግባት የማየት እድሉ ገጥሞኛል። በአጫዋወት ረገድ መጀመሪያ ጽሁፉን በመጻፍ ረገድ፣ በዲሬክቲንግ በአዘገጃጀት ረገድ፣ በትወና ረገድ የሚደረጉ እንቅስቃሴ የኢትዮጵያው እጅግ በጣም አስደናቂ ነው። በጣም ባለሙያዎቻችን ብቃት አላቸው። በእርግጥ ሙያው ከውጭ በመግባቱ የተነሳ የተለያዩ ቲዮሪዎችን በደንብ ስለተማርን፣ ፕሮፌሽናሊ በደንብ ስላወቅን የአጨዋወት የአዘገጃጀት የአጻጻፍ ብልሃታችን በጣም ድንቅ ነው። ድክመታችን ያለው ድህነታችን ነው። ምክንያቱም ቲያትሮች ወይም ቲያትር ቤቶች የምንላቸው ነገሮች እጅግ በጣም በሚገርም ሁናቴ በዚህ አሁን ባለው ቴክኖሎጂ የመብራትና የዚህ የአይቲ ቴክኖሎጂ የተነሳ እጅግ ድንቅ ነው። አውሮፕላኖች መጥተው መድረክ ላይ ያርፋሉ። የፈረስ ግርቢያ ቢኖር ከነፈረሱ መድረክ ላይ ይመጣል። ተራራዎችን፣ ሸንተረር፣ ገደል፣ ዝናብን የመሳሰሉ ነገር በፊልም ላይ የምናየው በቀጥታ በመድረክ ላይ እንመለከታለን። የሳውንድ ሲስተሙ፣ የድምፅ ግብአቱ፣ የመብራት ሲስተሙ ሁሉ በኤሌክትሮኒክ ተደርጎ እጅግ በጣም በፈጠነና በሰዓቱ ሰው እንኳን ሳይነካው ሁልጊዜ ታይም ተደርጎ የሚሰራ ነው። ይህ ደግሞ ከቴክኖሎጂ ማደግ ጋር፣ ከኢትዮጵያችን ማደግ ጋር፣ ከሌላው የኢኮኖሚ እድገት ጋር አብሮ የሚመጣ አዳዲስ ቲያትር ቤቶች ሲሰሩ ልክ አዳዲስ አሁን ሆቴሎች ሲገነቡ ከዚህ ሀገር ስታንደርድ እንዳላቸው ሁሉ ቲያትር ቤቶችን እየደረጁ ሲሄዱ ይሄ ቴክኖሎጂ አብሮ ይሄዳል እና እኛም በተቻለ መጠን ከኢኮኖሚ ጋር አብሮ ኢንቨስትመንት እዛ ላይ በማድረግ የተለያዩ ያስቀኑ ነገሮች ምንድን ነው ሪያሊቲ ያላቸው በደንብ በተለይ የቤተ ክርስቲያናዊ ቲያትሮች በሚሰሩበት ወቅት ዮሴፍ ቲያትሮችን ብትመለከት ዮሴፍ የተጓዘባቸውን በረሃዎች፣ ተራራዎችን፣ ሸለቆዎችን ያደረጋቸውን ጉዞዎች ሁሉ በደንብ እንደ ፊልም ነው የምታየው እና እነዚያ ነገሮች በመድረክ ላይ ሲታዩ እጅግ በጣም የሚደናንቅ ገደሉ፣ ሸንተረሩ፣ ከአውሮፕላን መውረዱ፣ አውሮፕላን መድረክ ላይ መቀመጡ እነዚህ በጣም የሚደንቁ ነገሮች ናቸው እና ከኢትዮጵያ አሁን የእድገት ደረጃ ላይ አብሮ ከመበልጸግ ጋር አብሮ ከማደግ ጋር ጥበቡም አብሮ ያድጋል የሚል ተስፋና እምነት አለ።
በዚህ ዝግጅት ላይ ቆየት ካሉ ቲያትሮች የተቀነጨቡ ትዕይንቶች ለተመልካቾች ቀርበዋል። ዳንዴው ጨቡዴ የተሰኘው አንቶን ቼኮቭ ጽፎት መንግስቱ ለማ ከተረጎሙት ቲያትር የተወሰነውን በመቀጠል እናሰማችኋለን። ተዋናያኑ አንጋፋው መምህርና ተዋናይ በላይነህ አቡኔና እቴነሽ አበበ ናቸው።
ማንም ሰው እኔን ጨብሮ ሰርቦ እንዲያመልጥ አይፈቅድም። እርሶ ሴት ስለሆነና ሴት ደካማን የሚባል በእኔ ዘንድ ምንም ይመገለም ይዋጣል ነው የሚባል
ዳሴ ገራ
ሰው በዋርን በዘረጠ የሰው ክብር በነካ ዋናው የሚቀጡ ወንድ ብቻ ነው የሚባሉ ከንታፍቆ እስካሁን ብቻ ነበር። እኩል ከተባለ እኩል ነው ይዋጣል ይዛሉ በሽኩት
እንሳሙ አለንግ በዚህ አለንግ
በሽኩት አሁን ይወጣል
አሁን ሄጃመናል ባለሽኩታል ዮኪ ሳይዳመን የሚደረግም ባሮ በሊታሳደው Thank you.
በዚህ በሞንትጎመሪ ኮሌጅ ውስጥ የነበረው ዝግጅት የቲያትርን ጥበብ ጉዞና ወቅታዊ ሁኔታ የተመለከተ ውይይትም የተደረገበት ነበር። የውይይቱ መሪዎች ከነበሩት መካከል አንዷ እውቋ ገጣሚና ተዋናይት ሜሮን ጌትነት ናት።
ቀደም ሲል እንዳየኸው በጥናታዊ ጽሁፎች ላይ የቀረቡት የቲያትር ታሪክ ውስጥ የነበሩ እንቅስቃሴዎች፣ ቲያትር እንዳያድግ ተግዳሮቶቹ ምን ነበሩ፣ በባለሙያው ዘንድ፣ በማህበረሰቡ ዘንድ፣ በአሰራር፣ በፖለቲካው፣ በኢኮኖሚው እንዲሁም በተለያዩ ነገሮች ያሉትን ችግሮች ምንድናቸው የሚል ነው። እዚህም ሀገር መተን ደግሞ በተለያየ ምክንያት በተለያየ ሙያ ውስጥ ሆነው ሙያውን ማሳደግ ወይም መቀጠል ያልቻሉ ሰዎች በምን አይነት መንገድ ማድረግ ይችላሉ የሚለውን ለመመለስ ነው የመጣ ነው እና ይሄ የኔ መልስ አይሆንም፣ ግን እነዚህን ነገሮች ደግሞ እንደ መነሻ ወስደን ቀጥሎ ላይ ምን ማድረግ እንችላለን የሚለውን ነገር ለማድረግ ነው። እና ብዙ ናቸው የተነሱት ነገሮች።
እስከዛሬ ባለው ሂደት ውስጥ የማትረሻቸው በኢትዮጵያውያን ታሪክ ብዙ ለውጦች አስከትሏል የምትያቸው ቲያትሮች የትኞቹ ናቸው?
እኔ ታሪካዊ ቲያትሮች እላለሁ። ብዙ ቲያትሮች አሉ። ቲያትር ማህበረሰብን ያንጻል፣ ትውልድን ያንጻል፣ መልእክቶች ታስተላልፍበታለህ፣ ታዝናናበታለህ። በራሱም ደግሞ ኪነ ጥበብ ለኪነ ጥበብ ደግሞ ተብሎ ለውበት ስትል ደግሞ ትሰራለህ እና ከመልእክት ማስተላለፍ ጋር ብቻ አናስበውም፣ ከታሪክ ማስተላለፍ ጋር ብቻ አናስበውም። በራሱ መቆም የሚችል ጥበብ ነው ቲያትር፣ ለቲያትር ለራሱ ጥበብ ለጥበብ የሚለው ማለት ነው። እንደዛ ሆኗል። ግን ደግሞ እኔ በተለየ መንገድ ታሪካዊ ቲያትሮች እጅግ በጣም ትልቅ ዋጋ ነበራቸው ብዬ አስባለሁ። ለምሳሌ ብጠቅስ አሁን ቴዎድሮስ ቲያትርን ለምሳሌ ማንሳት ብንችል፣ አጼ ቴዎድሮስን በታሪክ እናውቃቸዋለን፣ በመጽሐፍ ተጽፈውልናል፣ በታሪክ ተነግረውናል። ግን መድረክ ላይ መጥተው አጼ ቴዎድሮስ ግዘፍ ነስተው በህሊናችን እንዲቀረጹና ያንን እሳቸው ሊያስተላልፉ የፈለጉትን ትልቅ ራዕይ እንድንሸከም ያደረገን ግን ቲያትር ነው ብዬ አስባለሁ። የቲያትር ባለሙያዎች ናቸው በአካል መጥተው ቲያትር ላይ አጼ ቴዎድሮስ እኚህ ናቸው እንዴ እንድንል ከነ ሹሩባቸው ከነ ሙሉ ግርማ ሞገሳቸው ከነ አላማቸው እንድና ያደረገን ቲያትር ነው ብዬ አስባለሁ። ሌሎችም ታሪካዊ ቲያትሮችን ብናይ የትውልድን ቅርጽ፣ የሀገርን ሁኔታ ፍንትው አርጎ ያሳያሉ ብዬ የማስባቸው ታሪካዊ ቲያትሮች ነው። ሆኖም ግን ቀደም እንዳልኩ በተለያየ ርዕሰ ጉዳዮች ላይ ቲያትሮች ይሰራሉ፣ ያዝናናሉ፣ ፋይዳቸው ብዙ ነው።
ቲያትር ለኢትዮጵያውያን ሴቶች አኗኗርና አስተሳሰብ ፍትሐዊ ነበር ብለሽ ታስቢያለሽ?
ከፍትሐዊነት አንጻር ቲያትር አይደለም፣ በሀገራችን ውስጥ አይደለም፣ በሌላውም ዓለም ያለው የሴቶች እንቅስቃሴ ፍትሐዊ ነው ብለን አናምንም። ግን እንደ ማንኛውም የሴቶች ትግል ቲያትር ውስጥም በርካታ ሴቶች ትግል ሲያደርጉ ነበረ። ከመጀመሪያው ጀምሮ ስናይ በተለይ ባህሉም አለኝ ሀገር ሴቶች መድረክ ላይ ወጥተው እንዲተውኑ አይደለም ጮክ ብለው እንዲናገሩ እድል በማይሰጥ ባህልና ማህበረሰብ ውስጥ ስለሆነ ነበር ነው። ወደ መድረክ መምጣት ነውር እንደመሆን እንደ ያንን ባህል እንደ ዋልጌነት ይቆጠር ነበር ለቃሉ ተሳፋይ ካልሆነ። ያንን ሁሉ ደግሞ አልፈው ተሻግረው ይሄንን ጥበብ ያሻገሩ በጣም በርካታ ሰዎች አሉ። በዚህ አጋጣሚ ለነሱ ያለኝን አክብሮት መግለጽ እፈልጋለሁ። እንግዲህ እነሱ በተከሉት ነው አሁን ያለው እየተሻሻለ የመጣው። አሁን በጣም በርካታ ሴቶች በየመድረኩ አሉ እና አሁንም ፍትሐዊ ነው ብለን አናምንም። ምልከትወና ከጽሁፍ ከዝግጅት ከተሳትፎ ብቻ አንጻር ሳይሆን በርዕሰ ጉዳይ ደረጃም ያ ነገር አድሬስ ተደርጓል ብዬ አላምንም። ፍትሐዊ አይደለም ጭክል ነው ብዬ የምናገረው ነገር ግን ሁሉም ነገር ላይ ያለ ስለሆነ ይህንን ደግሞ ቲያትር እንደሚታገለው እንታለኝ።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። የዛሬ ቆይታችን ትኩረት ከሰሞኑ በዋሽንግተን ዲሲ አቅራቢያ በሚገኘው ሞንትጎመሪ ኮሌጅ የቲያትር አዳራሽ ውስጥ ስለተካሄደው ልዩ የዘመናዊ ቲያትርን መቶኛ ዓመት የሚዘክር ዝግጅት ነው። በዕለቱ ከቀረቡ የቲያትር ትዕይንቶች መካከል አንዱ ባልቻባ ነፍሱ የተሰኘው ቲያትር ነው። አንጋፋው ተዋናይ ቀለም ወርቅ ደበብና ተዋናይትና ተወዛዋዥ ኩሪባቸው ወልደ ማርያም ከተጫወቱት ትዕይንት በጥቂቱ እናሰማችሁ።
አባቶቻችን እኛ እናንተን ተክተናል፣ አገራችንም ተወልደናል። ከእንግዲህ እናንተ ፈንታ ተማሪ
በዕለቱ ስለ ቲያትር ብቻ ሳይሆን ስለ ቲያትር ተመልካቾችም ተወስቷል። ካስቂኞቹ ገጠመኞች የተወሰኑትን እንስማ።
እንደምታውቁት ተመልካቾቻችን ብዙ ፍቅር ይሞናቸው ማለት ነው። መገናኛው ቶ ብር የሚሸጥ ከተዋናው ላይ ሲጃራ ልትቆና ለቁሶ ወደ ወንበሩ የሚመለስ አዳራሹ ሆኖ አሁን እንዲህ ነው ተጥሎ ከሌ ይመጣል እያለ ኢትዮጵያን ታሪክ ለመናገር የሚጣጣ እንደዚህ የሚፈረዳ ማስቲካ የሚያንጣጣ በስልክ ወሬ የሶቪየቱን ታሪክ ለመናገር የሚካታ በስልክ ወሬ ሰላማዊ ታዳኝ የሚያውቅ አሉ ተስሚት ነኝ ወሽቱ ቆይተነሽ ደውኝ ወይ ሰው ታየዋ ሲደውልሻለሁ ይሄ ሽፍታ መሆኑ የሚል አይነት ዲስኩር የሚያወርድ አንዳንዱ ደግሞ ጀብረር ብሎ መምጣቱ ሳያንስ አራት ማስቀመጫ መድረክ ላይ ባለ ወንበር ላይ ሄዶ የሚሰየም አይነቱ ብዙ ነው። ብዙዎቻችሁ ግን ስራ ጠብቃችሁ ሰዓት አክብራችሁ በፀሐይና በብርድና በዝናብ ተሰልፏችሁ በጥሞና ተከታትላችሁ እስከ መጨረሻው ቆይታችሁ ባለሙያዎችን አመስግናችሁ የምትሄድ በመሆናችሁ ክብርና ምስጋና ለእናንተ።
አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ደሳሌ መኮንን ደግሞ በድምፅ ምህንድስናው እስካሁን ድረስ አብረናችሁ ነበር። የሳምንት ሳይበለን መልካም ምሽት።
I'm not going to be able to do it.